ፕሬዝዳንት ሳህለወርቅ ዘውዴ በሚያቋቸው አንደበት
የፕሬዝዳንት ሳህለወርቅ ዘውዴ የመጀመሪያዋ ሴት ርዕሰ ብሔር መሆን ብዙዎችን ያስደሰተ ዜና ሆኗል። የፕሬዝዳንት ሳህለወርቅ ለዚያ ከፍ ያለ ስፍራ መመረጥን የሚያደንቁና በቅርብ የሚያውቋቸው ሰዎች አጉልተው የሚያዩት ሴት መሆናቸውን ብቻ ሳይሆን ራሳቸው ወይዘሮ ሳህለወርቅ እንደ ባለሙያና እንደ መሪም ያሏቸውን የብቃት ማሳያዎች ጭምር ነው። ከእንደዚህ አይነት ሰዎች መካከል የኦሃዮ ዩኒቨርሲቲው ፕሮፌሰር ብሩክ ኃይሉ አንዱ ናቸው። ፕሮፌሰር ብሩክ የኢትዮጵያ ዲፕሎማት ሆነው ነው ያኔ አምባሳደር ሳህለወርቅን የሚያውቋቸው። መስመር ላይ ይዘናቸዋል። እውቀትና ትውስታቸውን ያጫውቱናል። ለኔም ለሲሆንም ለእናንተም ፕሮፌሰር ብሩክ ጤና ይስጥልኝ፣ እንደምናመሹ።
ጤና ይስጥልኝ አቶ ሰለሞን፣ እንዲሁም ወይዘሮ ሲሆን እንዴት ዋላችሁ?
እንዴት ዋሉ? ለወትሮው የሰለሞን እንግዳ ሆነው ነው ዛሬ እኔንም ጨምሯልና እንግድነቶ። ምናልባት
ሰለሞንታችንም ሴት አይደሉም አንቺ
ልል ነበረ። ሰለሞን ዛሬ አብረን እናነጋግራቸው ሲል ፕሬዚዳንቷ ሴት ስለሆኑ ይሆን ወይ ብዬ ነበረ። ለማንኛውም ግን ፕሮፌሰር ብሩክ የት ነው የሚያውቋቸው? ያሁኗን ፕሬዚዳንት የቀድሞዋን አምባሳደር ሳህለወርቅ?
አመሰግናለሁ ላደረጋችሁልኝ ግብዣ። አምባሳደር ሳህለወርቅ ዘውዴን ማቃቸው፣ አሁን ኢትዮጵያ የመጀመሪያ ሴት ፕሬዚደንትን ማቃቸው ፓሪስ ነው። እኔ ዩኔስኮ ተመድቤ ከአሜሪካ ተዛወርኩኝ። እሳቸው ቀደም ብሎ 2002 እኔ ወደ አሜሪካ ሲሄድ ከአዲስ አበባ እሳቸው ወደ ፈረንሳይ ነው ተሻገሩት እና ፈረንሳይ 1-3 ዓመት አብረን ቆይታ አድርገናል።
እርስዎ ምንድን ነበር ኃላፊነቶ ያን ጊዜ?
በጣም ጥሩ። እኔ እንግዲህ ዩኔስኮ ዋናው ጽህፈት ቤት እና ያ ሁሉ ሰፊ የሆነ እንቅስቃሴ ግዙፍ ስራ የሚካሄደው ፓሪስ ነው።
አዎ፣ ዩኔስኮ ማለት የተባበሩት መንግስታት ድርጅት የሳይንስ የትምህርትና የባህል ተቋም
እና የኔ ምድብ የተመደብኩት ቀን በቀን ዩኔስኮን እንድከታተል ነው። እሳቸው ደግሞ ዋናው ስራቸው ባይላተራል ማለት የሁለትዮሽ ግንኙነትን በኢትዮጵያና በፈረንሳይ መካከል ነው።
እርስዎም የኢትዮጵያ መንግስት ልዑክ ነበሩ ያን ጊዜ?
አዎ፣ ልዑክ ነበርኩ። እኔ ምክትል ቋሚ ተጠሪ ለዩኔስኮ ነበርኩ። እሳቸው ሌተር ኦፍ ክሬደንስ በኢትዮጵያ መንግስት አሰራራችን አንድ አምባሳደር ነው የሚያቀርበው። እሳቸው ተወካይነታቸውም ቋሚ ተብለው ለዩኔስኮም ነው። እኔ ያኔ ሚኒስትር ባለሙሉ ስልጣን እና ልዩ ልዑክ ነበርኩ። በዛ ማዕረግ ነው ሲከታተል የነበረው። ነገር ግን ቲም ወርክ ነው እና የሀገር ጉዳይ ነው እና በሳምንት 2-3 ቀን አንዳንዴም በየቀኑ አለዛ ቢጠፋ በሳምንት 1 ቀን ቢሮ እኔ ዩናይትድ ኔሽን ውስጥ ነው፣ እሳቸው ዋናው የኤምባሲ ቻንሰሪ ውስጥ ነው። መገናኘታችን ቲሙንም ዲፕሎማቶቹንም አብረን ብዙ ስራዎች ሰርተናል ማለት እችላለሁ። እና በዚህ አጋጣሚ ነው ልተዋወቅባቸው ልቀርባቸው ይቻልኩ።
እስቲ ፕሮፌሰር ብሩክ የሙያ ብቃታቸው የተለየ ክህሎታቸው ምንድን ነው? በስራ
መነጋገር መግባባት ይችላሉ። ትሁት ናቸው። በጣም ትጉ ሰው ናቸው። ታታሪ ናቸው። በየቀኑ ቢሯቸው ናቸው እና ጨዋ በጣም ጨዋ ሰው ናቸው። ይህንን ልመሰክር ይችላለሁ። ስራችሁንም በተመለከተ ጠንቅቀው የሚሰሩ ሰው ናቸው። ባይላተራል ላይ ስላልሰራሁ 100% ይሄ ነው ብዬ በዝርዝር ልናገር አልችልም። እኔ ስመደብ በነበሩት የውጭ ጉዳይ ሚኒስቴር በወቅቱ እና በሚኒስትር ዴታው ስመደብ ዩኔስኮ ዩናይትድ ኔሽንን በጣም ከፍተኛ ተግባራት የተመደቡ የተቀመጡ ነበሩ። የአክሱም ሐውልትን ማስመለስ ለምሳሌ የመሳሰሉትን ሁኔታዎች ብዙ የምንከታተላቸው ጉዳዮች ላይ በትምህርት፣ በሳይንስ፣ በባህል የመሳሰሉትን እሱን እንድከታተል ስለተመደብኩ እኔና እሳቸው ግንኙነት ጥበት ይላል ማለቴ ነው። በተባበሩት መንግስታት በኩል ያለኝን ኦብዘርቬሽን ነው የምናገረው። እሱም ለምሳሌ ቦርድ አባል እንድንሆን ተክተን ሰርተን እኔ በነበርኩ ጊዜ እሳቸውን በነበሩ ጊዜ ኢትዮጵያ በድጋሚ ቦርድ አባል ሆና እንድትመረጥ ከብዙ ዓመታት በኋላ እንድትመረጥ አብቅተናል።
የዩኔስኮ ቦርድ አባል ማለት ነው?
አዎ፣ የዩኔስኮ ቦርድ አባል ዋናው ወሳኝ አካል እሱ ነው። ለ4 ዓመት ነው። 53 ሀገራት ነው የሚመረጡት። ኢትዮጵያ አፍሪካ ሀገር እንደመሆኗ ግሩፕ 5A ይባላል፣ ምድብ 5 ሀ ይባላል። በሱ በከፍተኛ ድምፅ ኢትዮጵያ እንድትመረጥ አድርገን ተክተን እኔ የምታቸውም በጋራ ሰርተን ያን ለማድረግ በቅተናል። አክሱም ሐውልትንም ስናስመልስ በተከታታይ በቅንጅት እየሰራን ከባህል ሚኒስትሩ ጋር ሁሉ ባለስልጣናት ጋር እንደገና እኔም ሆነ ከፓሪስ እየደወልኩ ራሱ እስከ አውሮፕላን ድረስ የትኛው አውሮፕላን ነው ይህን አክሱም ሐውልትን ስንት ቦታ ይቆረጥ ተቆርጦ ስንት ጊዜ መመላለስ አለበት በሚል እስከ ፔንታጎን ድረስ ከዋሽንግተን ኤምባሲያችን ጋር በቅንጅት በመስራት የአሜሪካ ራሱ ትልቁ ግዙፍ አውሮፕላን አልበቃ ብሎ ራሽያኖችን ነው እንደገና ከሞስኮ ኤምባሲያችን ጋር በቅንጅት ራሽያኖችን ትብብር ጠይቀን በዛ መሰረት ነው አራት ፍላይት አራት ጉዞ ነው ያደረገው እና በዛ ከሳቸው ጋር ሰርተናል። ቦርድ ላይም ከፍተኛ ውሳኔዎችን ከሳቸው ጋር በህብረት ተቀናይተን ኢትዮጵያን ተገቢውን ቦታ እንድታገኝ የአፍሪካ ሁሉ ግሩፕ አላፊ እንድትሆን የምስራቅ አፍሪካን ግሩፕ አላፊ ሆና እሳቸው በሌሉበት ጊዜ አብዛኑ ጊዜ ማለት እንችላለን እኔ ቼር እያደረግን እየመራን በቅንጅት የአፍሪካን የአህጉሩን ስትራቴጂ እየቀረጽን ከአፍሪካ ሀገሮች ጋር እየሰራን በዚህ መልክ ከሳቸው ጋር ሰርተናል ማለት ይችላል።
እስቲ ስለ ቋንቋ ችሎታቸው ስለ ፕሬዚደንት ሳህለወርቅ ይንገሩን። ደግሞ
ግን እስቲ ከዛ በፊት አንድ ጊዜ የፕሬዚዳንት ሳህለወርቅ ዘውዴን የህይወት ታሪክ ስናየው ከትምህርታቸውም ልምዳቸውም በጣም ከፍ ያለ በተለይ ደግሞ በውጭ ሀገር ያደረጉት ቆይታ በተባበሩት መንግስታት ድርጅትም የነበራቸው ስፍራ በጣም ትልቅ እንደሆነ ነው ያነበብነው እና ያየነው እና የኢትዮጵያ የፕሬዝዳንቱ ስልጣንና ተግባር በሚዘረዝረው የህገ መንግስቱ ክፍል ላይ የተቀመጠው ነገር የእሳቸው ያላቸውን ልምድ ሊተገብሩበት የሚችሉት እድል ይሰጣቸዋል ወይ?
ይሄ ማለት ይበልጥ የስራ አስፈጻሚ ስልጣን ባለው ቦታ ላይ ሊቀመጡ አይቻልም ነበር ወይ የሚል
ይመስላል። ይሄ ተገቢ ጥያቄ ነው። እንግዲህ ምንድነው ወደ ቋንቋችን መጣለው በነገራችን ላይ ግን ዋናው ይሄን እናስቀድምና የኢትዮጵያ ፖለቲካ ስርዓታችን ፓርላሜንት የእንግሊዝ ፓርላሜንታሪ ስርዓት ይባላል። ማለት ህግ አስፈጻሚውና ህግ አውጪው አንድ ላይ ተዋህዶ ጠቅላይ ሚኒስትሩ ነው ስልጣን ያለው። አሁን ዶክተር አብይ ናቸው ፕሬዚደንቱ ርዕሰ ብሔሩ ጥርት የሌለው ፖዚሽን ወይ ቦታም ይባላል በብዙዎቹ። እንደው ለማጣጣል ሳይሆን ስራው ምንድን ነው? ሴሪሞኒያል ነው። በቃ ይሄ ስርዓት ሴሪሞኒያል የሆኑ ስራዎችን በህገ መንግስቱም የተገደበ ስራ ነው የሚሰራው። ኢትዮጵያ ሃይብሪድ አይደለችም። ሃይብሪድ እንኳን ብንሆን ቅልቅል ማለት ነው ፈረንሳይ ከ1958 ዓመት በፊት እንደነበረች ብንሆን እንኳን ስልጣን ይኖራቸው ነበር። እና ወይዘሮ ጽዮን አሁን ወደ ጥያቄያችሁ ስመለስ እንግዲህ ምንድን ነው የዶክተር አብይን ጉድውል ይጠይቃል ነው የምለው። እንዴት ስትሉ በጊዜው ያለው ፕራይም ሚኒስተር ዴሊጌት የማድረግ በውክልና የመስጠት ጠቅላይ ሚኒስትሩን አንቺ ሂጂ እርስዎ ሂዱ እያሉ ጠቅላይ ሚኒስትሩ እሳቸውንም ይልኩ ይችላሉ። እንደ ዶክተር አብይ አይነት ቀና ጠቅላይ ሚኒስትር ደግሞ ሲኖር እነሱ ለመናገር የፎረን ፖሊሲ እና የዲፕሎማሲ ትልቅ ኤክስፒሪየንስ ስላላቸው እንደው በትላልቅ መድረኮች ላይ ዶክተር አብይ መሄድ ሲያቀታቸው በፕሮግራም መጣበቅ እሳቸውን እንደ ተወርዋሪ አምባሳደር ብላችሁ ቶሎ ቶሎ ቢልኳቸውና ሀይ ፕሮፋይል የሆኑ ስብሰባዎች ላይ ቢሳተፉ ትልቅ ጠቀሜታ እና ትልቅ ድምታ እንደገና የእህቶቻችንን ተገቢ ቦታ በዓለም መድረክ ደግሞ ያወጣዋል ነው ምለው እና የዶክተር አብይ ላይ ያጠነጥናል። ዶክተር አብይ ላይ ደጋግም የምለው ተስፋ ምንድን ነው? ያላቸውን ባህሪ ከማየት ነው። አሁን በቅርቡ እንኳን ምክትል ጠቅላይ ሚኒስትሩና አቶ ደመቀን አይታችሁ እንደሆነ በስራ መጨናነቅ ሊሆን ይችላል ሳውዲ አረቢያ እንዲሄዱ ተደርገዋል። ከዛም በፊት አንድ ቦታ መሰለኝ እንዲሄዱ ተደርገዋል። ይሄ ጥሩ ነው። ከእሳቸው አካባቢ ያሉትን ከበድ ያለ ፖለቲካ መሪዎች ችሎታው ካላቸው እንዲሳተፉ በማድረጉ እና ፕሬዚደንታችን ሳህለወርቅን በተመለከተ እኔ በየጊዜው አልፎ አልፎ ሀገር ብቻ ሳይሆን ወጣ ወጣ እያሉ ትላልቅ ስብሰባ ላይ ከዶክተር አብይ ጋር በቅንጅት ፕሮግራም የተሰራ ዶክተር አብይ እውነተኛ ስልጣን ቢኖራቸውም እሳቸውን ሳያጠሉባቸው እንደ ጥላት ያደርጉባቸው ገፋ ገፋ አድርገው ለበጎ እንዲታዩ ጥሩ ጥሩ ነገር ራፖር እንዲፈጥሩ ለማድረግ የሚያስችል ይመስለኛል። ቋንቋውን በተመለከተ እውነቱን ለመናገር ውጭ ጉዳይ ሚኒስቴር ብዙ እንግሊዝኛ ተናጋሪ ነው። እኔ እንግሊዝኛና ጀርመንኛ ፈረንሳይኛም አልታማ ማለት ይችላለሁ። እሳቸው ፈረንሳዩን ከፈረንሳዮች ይበልጥ ይናገራሉ ነው ልክ እንደነ ሴንጎር እንደነማ ከነ ግስንግሱ ከነ ተረቱና ከነ ቀልዱ ልበላችሁ። ወይዘሮ ጽዮን ምንድን ነው አቶ ሰለሞን ቋንቋ መናገር ብቻ በቂ አይደለም። ቋንቋውን ከነ ኮኖቴሽኑ ከትክክለኛ ትርጉሙ ጋር ውስጥ ዘው ወርቅና ሰማል ሁሉ በጥራት የሚያቅሰው መሆን አለበት እንጂ እንዳለ ቀዩን ቀይ ነው ብቻ ማስቀመጥ ይቻላልም። ቀዩን ቀይ ነው ማይባልበትም ካልቸር ይኖራልና በዛ መልክ ማለት ነው። ሪሊ ረቀቅ ነው ፈረንሳይ ረቀቅ ያለ የዲፕሎማሲና የፍቅር ቋንቋ ነው ይባላል እና ያን የመሰለ ቋንቋ በደንብ እንደው ሀሳብን በተከታታይ በደንብ እያስቀመጡ መናገር በተለይ ስብሰባና ፖለቲካ ላይ በዲፕሎማቲክ ስራ ኔጎሽት ሲደረግ ያስፈልጋል ይህን የመሰለ ችሎታ።
እሺ፣ ፕሮፌሰር ብሩክ በጣም እናመሰግናለን። ሌላ ጊዜ ከሰለሞን ጋር ሰፋ ባለ ትገናኛላችሁ።
አንድ ነጥብ እዚህ ላይ ለማለት
ምንም
እንኳን ተገናኝተን አናውቅም፣ ግን አከብራቸዋለሁ። ስራ ባልደረባ ነው። በስራ ላይ ሁሉም ቆፍጠን ብሎ በመስራት እኔም አምናለሁ። እንኳን ደስ ያሉት ማለት ይፈልጋል። እንዲሁም ደግሞ ከአንቺ ጀምሮ ለእህቶቻችን ለባለ ለቤቶቻችን ለልጆቻችን ለኢትዮጵያ ሴቶች በመሆን ይሄ ትልቅ እርምጃ ነው። ነገ ደግሞ ዶክተር አብይ 10 አመትም 5 አመትም ሰሩ ከዛ በኋላ ደግሞ ልጆቻችን እነተኛው ስልጣን ያለበትን ቦታ ጠቅላይ ሚኒስትር ማሆንበት ምንም ምክንያት አይታየኝምና ይሄንን ለማለት ነው።
እንኳን ደስ ያላችሁ መባል ያለባችሁ ሴቶች ብቻ ሳይሆኑ በነገራችን ላይ ዶክተር ብሩክ ወንዱም ሁሉ እንኳን ደስ ያለህ ሊባል ይገባዋል ብዬ አምናለሁ።
አሜን።
እሺ፣ እናመሰግናለን። መልካም ምሽት ይሁንልዎት።
እግዚአብሔር ይስጥልን።
አሜን። ሁላችንም እኔም አመሰግናለሁ ተሰጠኝ።